ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አራጋው ጋር ለሚቀጥሉት 30 ደቂቃዎች አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። በዛሬ የጋቢና ዝግጅታችን 15 አባላት ያሉት የዲያስፖራ ትረስት ፈንድ አማካሪ ምክር ቤት ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አልማርያምን አሳፍረናል።
ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ይህን ነገር ገና ጀማሪ ስለሆን አልተነጋገርንበትም፣ ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውም ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው።
በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የተቋቋመውን ምክር ቤት አስመልክቶ ማብራሪያውን ይዘናል።
በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የፌዴራል መንግስት በክልሎች የፌዴራል ሰራዊት ማሰማራት የሚችለው በምን አይነት ህገ መንግስታዊ ማዕቀፎች ነው?
ሁለቱ ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋልና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል።
የህግ ባለሙያው አቶ ሙልጌታ አረጋዊን ጨምሮ በሶማሌ ክልል በፖለቲካና በሰብአዊ መብት ዙሪያ የሚንቀሳቀሱ እንደዚሁም የሚሳተፉን ውይይት በጋቢና ይዘናል።
የወጣቱ የአስተዳደርና ምጣኔ ሀብት ሚና ከዓለም አካባቢዎች የሚቃኝ ውይይት በአሜሪካ ድምፅ በዚህ ሳምንት ተዘጋጅቶ ነበር።
Hello, I'm Sara Zaman. Welcome to Thinking Forward, a Voice of America town hall that's a discussion with young international leaders.
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት ከቱርክ በሚገባ ብረትና አሉሚኒየም ላይ ከፍተኛ የቀረጥ ጭማሪ በማድረግ ውጥረቱን አባብሰውታል። ቱርክ ላይ ታሪፉ በእጥፍ እንዲጨምር ትዕዛዝ ሰጥቻለሁ ሲሉ ፕሬዚዳንቱ በትዊተር መልእክት አስተላልፈዋል። ሚስተር ትራምፕ ይህንን ያደረጉት ቱርክ በሁለቱ ሀያሎች መካከል ያለውን ውጥረት ለማርገብ ዲፕሎማሲያዊ ልዑካን ወደ ዋሽንግተን ከሁለት ቀናት በኋላ ከላከች በኋላ መሆኑ ተገልጿል። ተንታኞች የሁለቱ ሀገሮች ውጥረት በቱርክ ላይ የገንዘብ ቀውስ አደጋ ደቅኖባታል ሲሉም አስጠንቅቀዋል። ሚስተር ትራምፕ ቱርክ ወደ ዩናይትድ ስቴትስ ገበያ ሸቀጧን ከቀረጥ ነጻ መላኳን ሊያቆሙ ነው ብለው በወጡ ሪፖርቶች ምክንያት የቱርክ ሊራ በአስር ዓመት ውስጥ ባልታየ መልኩ አሽቆልቁሏል።
በሳውዲ አረቢያ የሚመራው ህብረት በየመን ሁቲ አማጽያን ላይ ያደረሱት የአየር ጥቃት ነጻ ምርመራ እንዲከፈትበት የተባበሩት መንግስታት ድርጅት ጠየቀ። ሁቲ አማጽያኑ በአየር ጥቃቱ ቢያንስ 50 ሰዎች ተገድለዋል፣ 70 ሰዎች ቆስለዋል፣ የሚበዙት ህጻናት ናቸው ብሏል። አማጽያኑ እንዳሉት ከተተኮሱት ሚሳይሎች አንደኛው ልጆችን ከበጋ ወራት የሽርሽር ዝግጅት ወደ ቤት የሚመልስ አውቶቡስ መጥቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ስለተካሄደው የአየር ጥቃት ነጻና ፈጣን ምርመራ እንዲከፈት ጠይቀዋል።
ደቡብ ኮሪያ ሶስት የሀገሯ ኩባንያዎች የተባበሩት መንግስታት ድርጅትን ማዕቀቦች ጥሰው ከሰሜኗ ኮሪያ ወደ 6 ሚሊዮን ዶላርስ የሚያወጣ 35,000 ቶን ከሰልና ብረት አስገብተዋል ስትል አስታወቀች።
በመጨረሻም የአፍጋኒስታን ታሊባኖች ከዋና ከተማዋ ከካቡል በስተደቡብ ምዕራብ 150 ኪሎ ሜትር ርቀት ላይ የምትገኝ ጋዝኒ ከተማ ወረው እስከ ዛሬ ንጋት ድረስ ከመንግስቱ ኃይሎች ጋር መታኮሳቸው ተገልጧል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
15 አባላት ያሉት የዳያስፖራ ትረስት ፈንድ አማካሪ ምክር ቤት አባላት የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው በበጎ ፈቃደኝነት ለማገልገል የተሰባሰቡ እንደሆኑ የአማካሪ ምክር ቤቱ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም አስታወቁ። ከፍተኛ ባለሙያዎችና የመብት አራማጆች በስብጥሩ የተካተቱበት ስብስብ የጠቅላይ ሚኒስትሩ ሐሳብ ውጤታማ የሚሆንበትን ዘዴ አጥንተው ተግባራዊ እንደሚያደርጉም ተናግረዋል። ጽዮን ግርማ ፕሮፌሰር አለማየሁ ገብረ ማርያምን አነጋግራለች።
እንግዲህ የተመረጡት ያው እያንዳንዳችንም ምንታወቃለን። አንዳንዱም በሙያው በልምዱ የታወቁ ሰዎች አሉ። ብዙዎቹን ሰዎች እየደወል እየጠየቅን እኔም ሌሎችም እየጠየቁ ምናልባት በዚህ ነገር ላይ መሳተፍ ትችላላችሁ ወይ እያል እያጠያየቅናቸው ናቸው። በተቻለን መጠን ብዙዎችም እንደ 15 ሰው ይባል እንጂ ከኛ ጀርባ ደግሞ ከዛ የበለጡ ባለሙያዎች አሉ። በአገልግሎት ላይ ለመዋል ራሳቸውን ቃል የገቡ ማለት ነው። ግን ምናልባት እንደምትገምች ሁሉ አንዳንድ መስሪያ ቤት ለምሳሌ ውስጥ ድንጋጌያቸው አንዳንድ ነገሮችን ስለማይፈቅድ ምናምን የመሳሰሉት ነገር ነው እንጂ ብዙ ከኛ ጋር የተሰለፉ ሰዎች አሉ። በግለሰብም ደረጃ በሌላም መንገድ የተሳተፉ ሰዎች አሉ።
እነዚህ 15 ሰዎች ምን አይነት ሚና ነው የሚኖራችሁ? ኢትዮጵያውያንና ትውልደ ኢትዮጵያውያን ላይ ብቻ ነው ገንዘቡ ተሰብስቦ ወደዛ የሚሄደው ወይስ ዓለም አቀፍ ተቋማትን የፋይናንስ ተቋማትን የማካተት ሐሳብ አለ? ምን አይነት ሚና ነው የሚኖራችሁ?
በጣም ጥሩ ጥያቄ ነው። እንግዲህ ገና ስራው የጀመርነው አሁን ቅርብ ጊዜ ነው። እንደምታውቂው ጠቅላይ ሚኒስትሩ ይህንን ነገር ለህዝብ ከገለጹ ገና አንድ ወር ነው የሞላው። ስለዚህ ብዙ የሚሰሩ ነገሮች አሉ እና በቅደም ተከተል የምናጠናቸው ነገሮች አሉ። እንደጠቀሻቸው ሁሉ ከኢትዮጵያውያኖች ብቻ ነው ወይ ገንዘብ የሚመጣ የሚለው እሱ ጥያቄ አልተመለሰም። ግን በእኔ አስተያየት በግሌ ነው የምለው መርዳት የሚፈልግ ሰው በሙሉ ይረዳል ብዬ ነው የምጠብቀው። ከሌላም አሜሪካኖች ለምሳሌ አብረውን የሚሰሩ ሊኖሩ ይችላሉ። ማለትም በስራ ልምምዳችን፣ በጓደኝነት፣ በሌላ መንገድ የምናውቃቸው እኛን በማወቅና በእኛ ፍቅር ያላቸው ኢትዮጵያን ለመርዳት የሚፈልጉ አሉ። እነሱ ፍላጎት ካላቸው ከነሱ የእነሱን ድጋፍ ማንፈልግበት ምንም ምክንያት የለም። ነገር ግን በአሁኑ ጊዜ ብዙ የሚዋቀሩ ነገሮች አሉ። ብዙ ተጠንተው መሰረታዊ በሆነ መንገድ መሰረቱን በደንብ ጥሎ ወደፊት የምንገፋበትን ነገር እያሰላን ነው ያለ ነው ማለት ነው።
እንግዲህ እርስዎም እንደጠቀሱት የጠቅላይ ሚኒስትሩ ይህንን ሀሳብ ያቀረቡት የ2011 የበጀት ዓመት ለሕዝብ ተወካዮች ምክር ቤት ለማጸደቅ በቀረቡበት ወቅት ነው። እንዳሉት አንድ ወር አካባቢ ነው የሚሆነው። ትላንትና የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው ደግሞ እንደተናገሩት ኢትዮጵያኖች በቀናነትና በርብርብ ፈቃዳቸውን አሳይተዋል የሚል ነገር አንስተዋል። እና ይሄን ነገር እናንተ ወስናችሁ በበጎ ፈቃደኝነት ለማገዝ ስትገቡ የንግድና ምጣኔ ሀብት ባለሙያዎችን አማክራችኋል ወይ? ይህንንስ ሀሳብ ታዩታላችሁ? የራሱ ጉዳዩ አዋጭ ነው አዋጭ አይደለም የሚለውን፣ ሁለተኛ ደግሞ አፈጻጸሙንስ በተመለከተ እንግዲህ የኢትዮጵያ መንግስት በጣም በሙስና ህዝብን ገንዘብ በአግባቡ ለሚፈለገው ዓላማ ባለመዋል የሚተች ነው እና ይህንንስ በተመለከተ ለመቆጣጠር ለመከታተል የምትሰሩበትን ነገር የተነጋገራችሁበት የተወያያችሁበት ወይም ወደፊት ደግሞ ለዚህ የሚሆን ነገር ያስቀመጣችሁት አለ ወይ? እንዴት በአጭር ጊዜ ወሰናችሁ?
እሺ፣ ጥሩ ጥያቄ ነው። እንደጠቀስኩልሽ ገና እየተደራጀን ያለ ነው። ነገር ግን የጠቀሻቸው ነገሮች በተለይ በሙስና ያልሽው ነገር በጣም የሚተኮርበት ነገር ነው ብዬ ነው የማምነው። ምክንያቱም እንደጠቀስሽ ሁሉ ከአሁን በፊት በሙስና ወይንም ገንዘብ የተሰበሰበ አላግባብ በማባከን በመበተን የመሳሰሉትን ነገሮች ጥፋት እንዳሉ እናውቃለን። ስለዚህ ይሄ አካውንታቢሊቲ እና ትራንስፓረንሲ የሚባለው ነገር ወይም ተጠያቂነትና ግልጽ ስራ የሚባለውን ነገር በከፍተኛ ደረጃ ነው የምናየው። እርግጥ እንዳልኩሽ ይህን ነገር ገና ጀማሪ ስለሆን አልተነጋገርንበትም። ግን እሱ በስራው ላይ የመጀመሪያ ሆኖ ነው የሚታየው። ምክንያቱም ህዝቡም መንፈሱ ተረጋግቶ እምነትም ኖሮት ለመስጠትም የሰጠውም ገንዘብ ጥሩ ቦታ ላይ እንደሚውል ማረጋገጥ የሚችለው እነዚህ ነገሮች ተጠያቂነትና ግልጽ ስራ በሚኖሩበት ጊዜ ነው። ስለዚህ የእነሱን መዋቅሮች በመጀመሪያ ደረጃ እንመለከታቸዋለን። እንዴትም እንደሆነ ግልጽ በሆነ መንገድ ህዝብ የሚረዳውና ህዝብ ለመከታተል በሚችልበት ዘዴ እናቋቁመዋለን ብዬ ነው የማምነው። በሁለተኛ ደረጃ ኢኮኖሚስቶች እንደዚህ ያልሻቸው እነዚህ ከኛን ጋር የሚሳተፉ ሰዎች የዛም አይነት ልምድ ያላቸው ሰዎች ናቸው። በብዛት በዚህ ነገር ላይ የሰሩና ልምድ ያላቸው ናቸው። ለምሳሌ በመሀላችን በትራስት ፈንድ ላይ የሰሩ ሁለት ሰዎች አሉ። ዚህን አይነት ነገር በኢንቨስትመንት ባንክ ደግሞ የሰሩ ሰዎች አሉ። እንግዲህ ይሄ ትራስት ፈንድ ሲባል የኢትዮጵያ መጀመሪያ አይደለም፣ በሌላም ሀገሮች አሉ። እስራኤልም፣ በህንድም፣ በሌላም ሀገሮች እንደዚህ አይነት ትራስት ፈንዶች የሰሩ አሉ። እነሱንም ደግሞ በዛ ላይ የተሳተፉ ሌላ ሰዎች ድጋፍ የሚሰጡን አሉ። ስለዚህ እነዚህን ጥያቄዎች በተሟላ መንገድ እንከታተላለን ብዬ ነው የምገምተው።
አሁን በቀጥታ ከማን ጋር ነው የምትነጋገሩት? በዚህ 15 ውስጥ ያላችሁት እንደገባኝ ከሆነ ሁላችሁም ከኢትዮጵያ ውጭ የምትገኙ ባለሙያዎችና ምሁራን ናችሁ። በኢትዮጵያ በኩል እንደዚሁ አይነት ቡድን አለ? ማን ነው በኢትዮጵያ በኩል ይህንን በኃላፊነት የሚመራው? በየቀኑ ይህንን በተመለከተ ግንኙነታችሁ ከማን ጋር ነው?
እንግዲህ እንዳልኩሽ ገና እየጀመርን ያለ ነው። ኢንተርፌስ የሚያደርግ ወይም ከዛ በኩል ያሉትን እስኪደራጁ ድረስ እንጠብቃለን ማለት ነው። እኛ ራሳችን ገና እየተደራጀን ስለሆን ማለት ነው። እንግዲህ ማስታወስ ያለብን ይሄ ነገር ገና ሀሳቡ እንኳን ከቀረበ አንድ ወር አልሞላውም። ስለዚህ ብዙ የሚሰሩ ነገሮች አሉ፣ ስራ የሚጠይቁ ናቸው እና በእነሱ ላይ
አሁን ግን ይሄንን በተመለከተ አሁን ግን በቀጥታ ከማን ጋር እየተነጋገራችሁ ነው? ስም ዝርዝሩ ይፋ ተደርጓል፣ የቦርድ አባላቱ ተገልጿል እና ከማን ጋር ነው እየተነጋገራችሁ?
እንግዲህ አሁን የምንነጋገረው ካልሲ ያው ጠቅላይ ሚኒስትሩ ጽህፈት ቤት የተሰጠን ያው አናውንስመንቱን ወይም ማስታወቂያውን አይተሻል። እስካሁን ድረስ ያለው በዛ ነው። ከዛ ደረጃ ያለፈ ነገር ምንም የለንም። ግን ወደፊት በምንሄድበት ጊዜ አሁን የጠየቅሻቸው ነገሮች ማሟላት ይኖርብናል ማለት ነው። ገና ይሄኛው እንግዲህ ያው ማንዴት እንደማለት ነው፣ ወይም ትእዛዙን ነው ያገኘ ነው። ግን ትእዛዙን በስራ ላይ ማዋልና በምን አይነት ዘዴ እንደሚሆንና የበለጠ ስኬታማ እንዲሆን የምናደርግበትን ደግሞ ዘዴ እያጠናን ወደፊት እንገፋበታለን ማለት ነው። ገና መጀመራችን ስለሆነ ማለት ነው። በአንድ ወር ውስጥ ብዙ ነገር ማድረግ አይቻልም። ግን በተቻለ መጠን ደግሞ ነገሩን ለማታለፍ እንሞክራለን ማለት ነው።
በጣም አመሰግናለሁ ለሰጡን ማብራሪያ ፕሮፌሰር አለማየሁ ገብረ ማርያም በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካል ሳይንስ መምህርና የህግ ባለሙያ፣ እግዜር ይስጥልኝ።
እኔም አመሰግናለሁ። የአሜሪካ ድምፅ የአማርኛ ፕሮግራም መልካም ቀን ላንቺም ለአድማጮቻችሁ።
የጋቢና ጉዟችን ይቀጥላል። በኢትዮጵያ ሶማሌ ክልል ባለፈው ሳምንት የተከሰቱ ግጭቶችና የፖለቲካ አለመረጋጋትን አስመልክቶ ከተለያዩ አካላት ጋር የተደረገ ውይይት ይዘናል። የግጭቱ መንስኤና የደረሱ ጉዳቶችን አልፎም የፌዴራልና የክልል መንግስታት የጸጥታ ጥበቃ ግንኙነትን ከህግ አንጻር አሉላ ከበደ በቀጣዩ ውይይቱ ይገመግማል።
ስሜ አሊ አፍ አሊ ይባላል። ከሶማሌ ክልል የቀድሞ ፓርላማ አባል ነኝ ነበርኩ። አሁንም ደግሞ ለሶማሌ ክልል ያለው ችግር የሶማሌ ህዝብ ለመዳን ተነስቶ የተቋቋመበት መድረክ አፈ ጉባኤ ነኝ።
እኔ ዶክተር እስማኤል ወዳህ ነው የሚባለው። እዚህ ኖርዝ አሜሪካ ነው የሚኖረው። የእኛ ድርጅት ኢትዮጵያን ሶማሌ ካውንስል ወይ ሸንጎ ለኦልሞስት 20 ዓመት በዚህ በአክቲቪስት ስራና በሌሎች ሲቪክ ሶሳይቲ ስራ ላይ ነው ሊቀመንበር ነኝ።
ደምሰው በንቲ ይባላለሁ። በኢትዮጵያ ሰብአዊ መብት ኮሚሽን የኢንፎርሜሽን ኮሚኒኬሽን ዳይሬክቶሬት ዳይሬክተር ነኝ።
ሙልጌታ አረጋዊ የህግ ባለሙያ ነኝ።
እንግዶች የሁላችሁም አመሰግናለሁ። መሰንበቻውን በጅጅጋ የደረሰ ሁከት መነሻ ይሁን እንጂ ቀደም ሲልም ሲነሱ የነበሩ አንዳንዶች በዚህ ውይይት የምትሳተፉትን ጨምሮ በተደጋጋሚ ታቀርቧቸው የነበሩ ቅሬታዎች ለዚህ ውይይት ምክንያትም ሆነዋል። እስኪ መሰንበቻውን የሆነውን ነገር በአጭሩ በመመልከት እንጀምር። አቶ አሊ ቀደም ብለው እንደነገሩን የአካባቢው ተወላጆች ያላችሁበት ማህበር ነው የሚወክሉት። ባለፈው ቅዳሜ ምንድን ነው የሆነው? እርስዎ እስከሚያውቁት ድረስ በተጨባጭ የሆነውን ባጭሩ ይንገሩን።
ያለፍነው ቅዳሜ የተከሰተውን ነገር በጣም አሳፋሪ፣ በጣም ያዝን ነገር ነበረ። እንደሰማችሁ ኢትዮጵያ ውስጥ የሚኖሩ ሌላ ብሔር ተወላጆች ከሶማሌዎች ማለት ነው ያው ሀብታቸው ተሰርተዋል፣ ቤታቸው ተቃጥሏል፣ ህይወታቸው ይቀጥለዋል። የእምነት ቤታቸው ቤተክርስቲያኖች እስከ ሰባት የሚደርስ ተቃጥለዋል። የተወሰነ አካባቢ ደግሞ ቄሶች ተቀለዋል። ስለዚህ ይሄ ችግር መነሻው እናየው ሁለት ነገሮች ናቸው። አንዱ የሶማሌ ክልል መስተዳደር የነበረው አቅባብ እኔ ካልመራው የሶማሌ ክልል ምንም እንዳይቀር ሁሉም አፍርሶ እንዲሄድ የሶማሌና የሌሎች ኢትዮጵያ ህዝብ ጠላቻ ለመፍጠር አሁን ቤተክርስቲያኖች ለመቃጠል ሌላ ዓላማ አይደለም፣ ከኢትዮጵያ ከእምነት የተነሳ ግጭት ለመፍጠር ነው። የተለያዩ ቦታ ኢትዮጵያ ውስጥ ያለው መስጊዶች እንዲቃጠል በቃ። ስለዚህ መስጊዶችን ከተቃጠለ ሁለቱ እምነት መካከል የተፈጠረ ግጭት ነው ማለት ነው። ይሄንን ግጭት ደግሞ ከተፈጠረ በቃ ሀገሩ ፈርሰዋል ማለት ነው። ሀብት ብቻ ሳይሆን ይሄንን ዓላማ ሌላ ትላልቅ የቀድሞ ባለስልጣናት የሚያቀረው ሰዎች እጅም አለበት። ተጣርቶ ይህ ጉዳይ ምንቹ የነበሩ ሰዎች ከኋላ የነበሩ ሰዎች ህግ ፊት ለፊት መቅረብ አለ።
አቶ ደምሰው፣ እርስዎ ድርጅት የኢትዮጵያ ሰብአዊ መብት ኮሚሽን በአካባቢው ቅርንጫፍ ጽህፈት ቤት አላችሁ፣ በየጊዜው ተከታትላችሁ መግለጫ ታወጣላችሁ። እስኪ ባጭሩ በጅጅጋ ያለውን ሁኔታ ኮሚሽኑ እስከደረሰበት በተጨባጭ ባለፈው ቅዳሜ የተፈጠረውን ሁከት እንዴት ነው የገመገማችሁት? ምንድን ነው በተጨባጭ ሆነው?
መልካም አሉላ፣ ባለፈው ቅዳሜ የተከሰተው ነገር ቀደም ሲል ያሉት ተናጋሪ እንደገለጹት እጅግ አጸያፊ ተግባር ነው። የሆነው ነገር ምንድን ነው? በአካባቢ የሰዎች ተዘዋውሮ የመስራት መብት፣ በህይወት የመኖር መብት፣ ንብረት የማፍራት መብት እንዲሁም ደግሞ የአምልኮ ነጻነትን ጭምር የሚጋፋ ብቻ ሳይሆን ለመግታት ያለመ እንቅስቃሴ እንደሆነ እንወስዳለን። ጥቃቱ በዋነኝነት በብዙሃኑ በነጋዴው ማህበረሰብ እና በሌሎቹ ላይ ያተኮረ ቢሆንም ምናልባት ብሔር ተኮር ብል ጉዳዩን የሳትኩ አይመስለኝም። ምክንያቱም ተጠቂዎቹ ሌሎች ስለነበሩ እሱ ብቻ ሳይሆን አካባቢው ላይ የሰው ህይወት መጥፋቱ፣ ቤተክርስቲያናት መቃጠላቸው፣ ንብረት መውደሙ ሌላ ጉዳይ ሆኖ ከአካባቢው ለመውጣት እንኳን ፍላጎት የነበራቸው ሰዎች አሁን ባለን መረጃ መውጣት ያልቻሉበት ሁኔታ እንደነበረ ነው የሰማነው። ከደረሱ ጥቃት አኳያ ስናየው አሁን መጀመሪያ ጥቃት ከደረሰባቸው ተቋማት ጥቃቱ ሰለባ የሆን ነው በመጀመሪያ እኛ ነን። የኢትዮጵያ ሰብአዊ መብት ኮሚሽን የዲሞክራሲ ተቋም ነው። ጽህፈት ቤታችን ተቃጥሏል፣ ንብረት ወድሟል፣ መኪና ተወስደዋል፣ ኮምፒውተሮች እንደዚህ ተወስደዋል፣ ተዘርፈዋል፣ ዶክመንቶች ተቃጥለዋል። አንድም የተረፈ ነገር የለም። እንግዲህ ይሄ ለምን ሆነ የሚለውን ካየን ባለፉት ጊዜያት አሉላ፣ ባለፈው አንተም እንደምታስታውሰው የቀረቡ ቅሬታዎች ነበሩ። በሶማሌ ክልል የሀገር ሽማግሌዎች የቀረቡ ቅሬታዎች ነበሩ። ሌሎችም በቡድንና በግል የቀረቡ ቅሬታዎች ነበሩ። እነዚህ ሁሉ እንዲጣሩ ጅጅጋ ከተማ ለሚገኘው ቅርንጫፍ ጽሕፈት ቤታችን ልከን ነበረ። ባለሙያዎቻችን ይህንን እንዲሰሩ እንዲያጣሩ። ይሁንና ይህንን በማጣራት ስራ ላይ ሳሉ ወከባና የተለያየ እንግልት ይደርስባቸው በዛ ሂደትም ሆነው የምርመራ ስራውን ለማጠናቀቅ የደረሱበት ሁኔታ ነው የነበረው።
ዶክተር እስማኤል ቀደም ብሎ እንደገለጹልን ረጅም ዓመታት የዘለቀ በመብት ጉዳዮች ላይ የሚሟገት ድርጅት ነው የሚመሩት፣ የኢትዮጵያ ሶማሌዎች ዲሞክራሲያዊ ምክር ቤት። እናንተ እስከተረዳችሁት ድረስ የሆነው ምንድን ነው?
ለሞቱት ሰዎች በጣም ሐዘኔን አስተላልፋለሁ። በዛ በንብረት ላይ የደረሰባቸው ሰዎች ፕሬዚዳንቱ ይሄንን ያደረጉት እኔ ከሞት ሰርዶ አይቀል የሚለው አይነት ነው የጀመሩት። ይህንን ደግሞ ከዚህ በፊት ወደ ኋላ ተመልሰን ብንመለከት እንደዛ አይነት ድርጊት ያደረጉ ነበር እና ምንም አዲስ ነገር አይደለም። ግን በተለይ አሁን አዲሱ ይሄ ኢትዮጵያ ውስጥ ለውጥ ከመጣ በኋላ ለመጀመሪያ ጊዜ ትንሽ የዲሞክራሲ በመጣበት ጊዜ የእኛ ህዝቦች እዛ ከ1500 በላይ ድሬዳዋ ውስጥ ስብሰባ ነበራቸው እና እሱ የመኮረው እንደ ድሮ ተው ድሮ ኢትዮጵያ ውስጥ ሆኖ ስብሰባ ማካሄድ ይቀርና በውጪም ስለ እሱ ነገር አንድ ነገር ካነሳ ቤተሰቦች ማሰር፣ መግደል ነበረ እና ይህንን አቤቱታ ለብዙ አቅርበን የሚሰማ ጆሮ አልነበረም በዛ ጊዜ እና ለማሳጠር እዛ ድሬዳዋ ውስጥ ትልቅ አይነት ስብሰባ እየተካሄደ በዚህ በአይሻ አይ በኩል አድርጎ የእሱ ልዩ ፖሊስ የሚባል አለ ነገሩን ለማፍረስ ሞክሮ ነበረ። አልተሳካለትም እና ከ10,000 በላይ ሰዎች ወደ ጅቡቲ ገቡ። ሁለተኛው ደግሞ ሰዎቹ ከዚህ ስብሰባ በኋላ ወደዛ ለመሄድ እየሞከሩ ነበረ እና አሁን መጨረሻ ላይ የምናየው መውደቁ ላይ ስለደረሰ ሌሎቹን ኢትዮጵያኖች ላይ አንደኛ የእሱን ችግር የኦሮሞና የሶማሌ ጦርነት ለማስመሰል ከዚህ በፊትም አድርጓል ነው። ሁለተኛው ደግሞ በዚህ በቤተ ክርስቲያኖች ላይ የእስልምናና የሙስሊም ጦርነት ለማስመሰል እና ራሱን ከዛ ለማውጣት ነው የሞከረው።
ወደ አቶ ሙሉጌታ ሊሄድ፣ አቶ ሙሉጌታ እንደ ሕግ ባለሙያ የተፈጸሙትን ሁኔታዎች ይልቁንም ደግሞ ከሕግ አንጻር የፌዴራሉን መንግስት ጣልቃ ገብነት የሚጠይቁና የገባበትን ሁኔታ አስመልክቶ ከሚነሱ ጉዳዮች ጋር የተዛመዱ ሁኔታዎችን እንዲመለከቱ ነው የጋበዝኩት። መቼ ነው የፌዴራል መንግስት በክልሎች ችግሮች ሲፈጸሙ ጣልቃ መግባት የሚችለው? የጅጅጋውን እንዴት ይመለከቱታል አቶ ሙሉጌታ?
እንግዲህ ሁለት ሉዓላዊ መንግስታት አሉ ብለን ነው የምናስበው በፌዴራሊዝም ውስጥ። አንዱ የክልል መንግስት ነው፣ ሌላው ደግሞ የፌዴራል መንግስት ነው። በክልሎችና በፌዴራሉ መንግስት መካከል ያለ ግንኙነት አለ። ያ ግንኙነት የሚገዛው በሀገሪቱ ህገ መንግስት ነው። ሶ የሀገሪቱ ህገ መንግስት አሁን በቀረበው ጥያቄ ላይ ግልጽ የሆነ መልስ ይሰጣል ብዬ አስባለሁ። እና አንድ ክልል ውስጥ የሆነ ችግር ሲፈጠር ፌዴራል መንግስቱ መቼ ነው መግባት የሚችለው ለሚለው ጥያቄ በመጀመሪያ ደረጃ ችግር ሲፈጠር ክልሉ ራሱ ችግሩን አድሬስ ማድረግ አለበት ተብሎ ይታሰባል። እና ክልሉ በራሱ ችግሩን ማስወገድ ካልቻለ የፌዴራል መንግስት እርዳታ መጠየቅ የሚችልበት አግባብ አለ። አንዱ ይሄ ነው። የክልል መንግስቱ እኔ ራሴ ችግሩን ማስወገድ እችላለሁ ብሎ ካሰበ የፌዴራል መንግስትን ይገባል ተብሎ አይጠበቅም። ግን አንዳንዴ የክልሉ መንግስት ከአቅሙ በላይም ቢሆን ችግሩ ስቲል ከአቅሜ በእኔ አቅም ሊፈታ የሚችል ነው ብሎ ድርቅ ሊል ስለሚችል ይህንኑ አድሬስ ለማድረግ ህገ መንግስቱ ለፌዴራል መንግስት የሰጠው ስልጣን አለ። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ከካቢኔያቸው ሆነው አስቸኳይ ጊዜ አዋጅ ማወጅ ይችላሉ። በአንድ በተወሰነ ክልል ከፈለጉ በአንድ በተወሰነ ቀበሌ የሚሆን ከተማ የአስቸኳይ ጊዜ አዋጅ ማወጅ ይችላሉ። ሰራዊታቸውን ማስገባት ይችላሉ ከፈለጉ። እና ይሄ የአስቸኳይ ጊዜ አዋጅ ደግሞ እንዴት እንደሚታወጅ ያው ህገ መንግስቱ በዝርዝር ያስቀምጣል። ሁለተኛው ፓርላማው ራሱ የህዝብ ተወካዮች ምክር ቤት በአንድ ክልል ውስጥ ከባድ የህግ ጥሰት አለ፣ በተለይ የዜጎች መብት እየተጣሰ ነው ብሎ ሲያስብ የፌዴሬሽኑን ምክር ቤት ጠርቶ ሁለቱም ምክር ቤቶች አንድ ላይ ቆጭ ብለው ችግር ተፈጥረዋል እና ይህን ችግር ለማስወገድ ፌዴራል መንግስት ጣልቃ ይግባ ክልል ውስጥ ብለው መወሰን ይችላሉ። ሶስተኛው አማራጭ ይሄ የፌዴሬሽን ምክር ቤት ራሱ ብቻውን ተሰብስቦ ህገ መንግስታዊ ስርዓቱ አደጋ ላይ ወድቋል ብሎ ሲያስብ ፌዴራል መንግስት ክልል ህይወት ውስጥ ጣልቃ እንዲገባ መወሰን ይችላል ይላል። ሌላውና የመጨረሻው ጠቅላይ ሚኒስትሩ የጠቅላይ ጦር አዛዥ ነው፣ ኮማንደር ኢን ቺፍ ነው የመከላከያ ሰራዊቱ። እና የመከላከያ ሰራዊቱ ዋና አዛዥ እንደመሆኑ ጠቅላይ ሚኒስትሩ ህገ መንግስቱን የማክበርና የማስከበር ግዴታ አለበት ይላል። ጠቅላይ ጦር አዛዥ እንደመሆኑ መጠን የሀገሪቱን ሰራዊት የማሰማራት ስልጣኑ ተጠቅሞ አንዳንድ ለምሳሌ በሚስጥር ሊካሄዱ የሚችሉ ወታደራዊ እንቅስቃሴዎችና እርምጃዎች ሊኖሩ ይችላሉ። ሰው ጠቅላይ ጦር አዛዡ መሆኑ የሚያስገኝለት ጥቃቅን ስልጣኖች እሱም ተጠቅሞ አንዳንዴ ጣልቃ የሚገባበት ሁኔታ ያለ ይመስለኛል።
ወደ መጨረሻው የጋቢና ዘገባችን ነው የምናልፈው። የወጣቱ የአስተዳደርና የምጣኔ ሀብት ሚና በሚል ርዕስ በትናንትናው ዕለት ከትናንት ወዲያ በአሜሪካ ድምፅ አማካይነት ውይይት ተካሂዶ ነበር። ከዓለም ሕዝብ ግማሽ የሚሆነው ከ30 ዓመት በታች የሆነ ወጣት ነው። የወጣቶችን የወደፊት ኑሮ የሚመለከቱ ተስፋዎቻቸውንና ፈተናዎቻቸው ደግሞ ምንድን ናቸው? የአሜሪካ ድምፅ ከአፍሪካ ከደቡብ ኤስያና ከማዕከላዊ ኤስያ አካባቢዎች ወጣቶችን የሚመለከቱ ማህበራዊ፣ ምጣኔ ሀብታዊና አስተዳደራዊ ጉዳዮችን አስመልክቶ ውይይት ተሰናድቶ ነበር። መስታወት አረጋው የውይይቱን ጭብጥ ይዛለች።
Hello, I'm Sara Zaman. Welcome to Thinking Forward, a Voice of America town hall that's a discussion with young international leaders.
የወጣቶች ስራ አጥነት በእጅጉ መስፋፋቱ ከሚነገርባቸው ሀገራት ደቡብና ማዕከላዊ እስያ፣ ፓኪስታን፣ ኢራቅ፣ ኩርድ፣ አፍጋኒስታንና እንዲሁም አፍሪካን የወከሉ በውይይቱ ተሳትፈው የወጣቶችን ፈተናዎች አብራርተዋል። በደቡብ ማዕከላዊ እስያ ሀገራት የሚኖሩ ወጣቶችም ስራ አጥነትን፣ የከፍተኛ ትምህርትና የስራ እድሎችን፣ ሴት ወጣቶች የሚገጥሟቸውን ስራ አጥነትና የባህል ጫናዎች በተመለከተ ከህይወት ልምዳቸው ቀድሞ በተቀረጸ ምስል አካፍለዋል። ሁሉም በየሀገራቸው ተምሮ ወደ ስራ መሰማራትና ኑሮን በቀላሉ ማሻሻል ፈተና እንደሆነባቸው ይናገራሉ።
It is tough, hard, and very difficult for young people in Afghanistan to find job.
It is difficult for young people to find a job.
በርካቶቹ ወጣቶች ትምህርታቸውን በከፍተኛ ጥረት ቢያጠናቅቁም የሚሰማሩባቸው የስራ መስኮች በቂ እንዳልሆኑ፣ የስራ እድሉን ያገኙትም የወር ገቢያቸው አነስተኛ እንደሆነና ኑሯቸውን ማሻሻል እንዳልቻሉ ተናግረዋል። በውይይቱ ላይ ከተጋበዙት መካከል ደቡብ አፍሪካዊው የኔልሰን ማንዴላ የልጅ ልጅ ዳባ ማንዴላ አንዱ ነው። አፍሪካ ራይዚንግ ፋውንዴሽን የተሰኘ በወጣቶች የሙያ እድገት ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ነው። በአፍሪካ ወጣቶች በፖለቲካ መድረኮች እንዳይሳተፉ ከሚደርስባቸው ጫና ጀምሮ ለስራ አጥነት እንዴት እንደሚጋለጡ ምክንያቱን አብራርቶ ነበር።
There's been a lot of progress in terms of young people being able to get education, but when you look at the majority of rural areas,
ወጣቶች የተሻለ ትምህርት ለማግኘት ይችላሉ። አሁንም ግን በተለያዩ የገጠራማ አካባቢዎች የደቡብ አፍሪካ ክልሎችም የተሟላ የትምህርት አሰጣጥ የለም። በሚገባ ችሎታቸው በትምህርት ባለመዳበሩ ምክንያት ስራ የማግኘት እድላቸው በጣም ፈታኝ ነው። የኛ ድርጅትም ወጣቶች ላይ ትኩረት በመስጠት በቴክኖሎጂ እንዲበለጽጉ፣ የስራ ፈጣሪ እንዲሆኑ እየተጋን እንገኛለን። በሌላው ግን አብዛኛውን ቁጥር የሚይዙት ወጣቶች በርሻ ስራ ላይ የተሰማሩ በመሆናቸው የተሻለ አምራች እንዴት እንደሚሆኑና ከዛም አልፎ ረሃብን እንዴት መከላከል እንደሚችሉ ስልጣን አንሳታለን።
የተባበሩት መንግስታት ባወጣው መረጃ መሰረት በአለማችን 66 ሚሊዮን የሚሆኑ ወጣቶች ስራ አጥ ናቸው። 145 ሚሊዮን የሚሆኑ በስራ ገበታ ላይ የሚገኙ ወጣቶች ደግሞ መሰረታዊ ፍላጎቶቻቸውን እንኳ ማሟላት የማይችሉ እንደሆኑ ዘግቧል። በውይይቱ ላይ ከተሳተፉት መካከል ኩርድ አሜሪካዊቷ ሮዳን በሌ ወጣቶችን በትምህርት በማጎልበት ለስራ ማዘጋጀት ላይ ትኩረት መስጠት ብቻ ሳይሆን ቀጣሪዎቹም ድርጅታቸው ለረጅም ጊዜ በስኬት እንዲቀጥል መላ መበጀት እንዳለበት ልምድ ያላቸው የመንግስትም ሆነ የግል ተቋማት ወጣቶችን ያሳተፈ አሰራር መንደፍ እንዳለባቸው ጠቁማለች። ሌላዋ የውይይቱ ተሳታፊ ናስሪን አሊ ቸርሃኒ አፍሪካ የተባለ ድርጅት ከመሰረቱት ውስጥ አንዷ ናት።
To work with these women who have the skill, who have the talent and are very ambitious but just don't have access to opportunities.
ኬንያ ውስጥ ከወጣቶች ጋር የተለያዩ የግል የሥራ መስኮችን እንሰራለን። ከፍተኛ ችሎታና ዕውቀት ያላቸው ነገር ግን ችሎታቸውን እንዴት ወደ ተግባር እንደሚለውጡት የማያውቁ ወጣት ሴቶች በርካታ ናቸው። ስለዚህ ወጣቶችን በቀለም ትምህርት ማጎልበት ብቻ ሳይሆን ዕውቀታቸውን እንዴት እንደሚጠቀሙበት ተጨማሪ ስልጠና ሊሰጣቸው ይገባል።
የወጣቶችና የሴቶች የፖለቲካ ተሳትፎ ማደግ እንዳለበትና ወጣቶች ለሀገር እድገት በተሻለ መደመጥና መታመን እንደሚገባቸውም በውይይቱ ተነስተው ነበር። ወጣቶች የአዲስ ጉልበትና አስተሳሰብ ባለቤቶች በመሆናቸው ለሀገራቸው ብቻ ሳይሆን ለመላው ዓለም ለውጥን ማምጣት እንደሚችሉም በውይይቱ ተነግሯል። ይህ ሊሳካ የሚችለው ደግሞ ትምህርት በጥራትና በስፋት ሲዳረስ እንደሆነም ተጠቅሷል። በመጨረሻም የኒልሰን ማንዴላ የልጅ ልጅ ሆነው ዳባ ማንዴላ ከአያቱ የተማረውን በተለይም ለወጣቶች የሚያስተላልፈው መልእክት እንዲያጋራ ተጠይቆ ነበር።
There's a number of lessons that my grandfather taught me and obviously a lot of us around the world through his books. One of the lessons that he taught us is that
ብዙ ነገሮችን ከአያቴ ተምሬያለሁ። ብዙዎቻችን እሱ የጻፈው መጽሐፍ የማንበብ ዕድል ያገኘን ይመስለኛል። አንዱ ያስተማረን ነገር ምንድነው? ራስህን ከጠላት ከማራቅና ከመከላከል ይልቅ አብረው ብትሰራ ቆይቶ በርምጃ ሁሉ አብሮ ይጓዛል የሚለውን አስተሳሰቡን ነው። ሌላው ደግሞ አንድ ሰው ፍቅርንም ጥላቻንም በቀላሉ መማር እንደሚችልና ከጥላቻ ይልቅ ፍቅር ለሰው ልጅ ቅርብ እንደሆነ አስተምሮናል። በመጨረሻ መናገር የምፈልገው ምንድነው? እኛ ወጣቶች የህይወታችን እጣፋንታ የምንወስነው ራሳችን መሆናችንን እያንዳንዳችንም በግላችን የምንወጣቸው ኃላፊነቶች እንዳሉና ፈተናዎችን ለማለፍ የተሻለ የህይወት አቅጣጫ ላይ ራሳችንን ለማግኘት በርትተን መስራት እንደሚገባን አስባለሁ።
እተካናተ አስከደናቸው ማህላም
እንግዲህ የዛሬ የጋቢና ጉዟችን በዚህ ወደ መጠናቀቁ ነው።
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ ከናፈቅናችሁ እንግዲህ ታገኙናላችሁ። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማግዜርን፣ ዝግጅታችንን በቴክኒክ የመራው ሞክቢል ያበሮ ነው። ከታላቁ ሲድራክ ጋር በመሆን ነው የምንሰናበታችሁ። መልካም ምሽት።
Sonen Radio Nacional Americat.